ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ሰኔ 21 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
አዳነች ፍስሐዬ ነን።
ኢትዮጵያ የድፍድፍ ዘይትና የተፈጥሮ ጋዝ ሙከራ ምርትን ዛሬ በይፋ ጀመረች።
ኢትዮጵያ ውስጥ የተስፋፋውን ስራ አጥነት ወጣቱን ስራ ሲዘን ችግሮቻችን ለመቅረፍ በርካታ ፕሮጀክቶች ያስፈልጉናል። ፓይፕላይን መዘርጋት፣ የነዳጅ ቁፋሮ፣ አዳዲስ የግንባታ ስራዎች፣ የፋብሪካ ግንባታዎች፣ አዳዲስ ኢንቨስትመንት መሳብና በርከት ያሉ የስራ መስኮች መፍጠር ያስፈልጋል።
ጠቅላይ ሚኒስትር አብይ አህመድ ከተናገሩት የተቀነጨበ ነው። በአብይ ርዕስ ዘገባችን ይቀርባል።
አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኢትዮጵያና ኤርትራ መሪዎች ለ20 ዓመታት ከሚጠጋ ጊዜ በኋላ ለመጀመሪያ ጊዜ ተገናኝቶ ለመነጋገር ተስማምተዋል። የኢትዮጵያው የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ጉባኤው ሰላም ለማውረድ ያመቻቻል ሲሉ ዛሬ ለአሶሼትድ ፕሬስ የዜና አገልግሎት ተናግረዋል። ጊዜና ቦታ ግን ገና እንዳልተወሰነ የውጭ ጉዳይ ሚኒስትሩ ጠቁመዋል። የውጭ ጉዳይ ሚኒስትር ወርቅነህ ይህን ያስታወቁት በኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳልህ የተመራው የኤርትራ ልዑካን ቡድን ኢትዮጵያ ያካሄደው የሶስት ወናት ጉብኝት ካበቃ በኋላ ነው። ዘጋቢያችን እስክንድር ፍሬው ዝርዝር አለው።
ዓለም የኤርትራው ፕሬዝዳንት ኢሳያስ አፈወርቂና የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ሊገናኙ እንደሚችሉ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ አስታውቀዋል። በኢትዮጵያ በጉብኝት ላይ የሚገኘውን የኤርትራ መንግስት የልዑካን ቡድን አስመልክተው ለአገር ውስጥ የመገናኛ ብዙሃን ማብራሪያ የሰጡት ዶክተር ወርቅነህ የሁለቱ መሪዎች ውይይት በቅርቡ እንደሚካሄድ ተስፋቸውን ገልጸዋል።
እነዚህ ጉብኝቶች እዚህ ብቻ የሚያበቁ አይደሉም። ወደፊት የሁለቱ ሀገር መሪዎችም የሚገናኙበት ሁኔታ ይመቻቻል። ይህም በቅርብ ጊዜ ይሆናል ብለን ነው የምናስበው። በተጨማሪም ሌሎችም ተከታታይ ጉዳዮችን እንግዲህ በዚህ በኖርማላይዜሽን እና ቀጥሎ በጋራ በምንጓዝበት ሁኔታ ላይ የምንሰራቸውን ስራዎች በተለይ ሁለታችንም የውጭ ጉዳይ ሚኒስትሮች አጠናክረን እንሰራለን።
የኤርትራ መንግስት ከፍተኛ የልዑካን ቡድን አዲስ አበባ የመጣው ኢትዮጵያ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉ እንደምትቀበል መግለጿን ተከትሎ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። የኤርትራ ከፍተኛ ልዑካን ኢትዮጵያ መግባታቸው የሁለቱን ሀገሮች ግንኙነት ወደ መደበኛ እንዲመለስ ለማድረግ የሚያስችል የመጀመሪያ ተጨባጭ እርምጃ ነው ብለዋል የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ። ጉቴሬሽ አያይዘውም በሁለቱ ሀገሮች መካከል ተካሮ የቆየውን ውጥረት ለማርገብና ለተራዘመ ጊዜ ለቀጠለው ጠባቸው መፍትሄ ለማግኘት የሚደረገው ዲፕሎማሲያዊ ጥረት በመላው ክልል ላይ አዎንታዊ ተጽዕኖ ይኖረዋል ማለታቸውን የኢትዮጵያና ኤርትራ ጉዳይ ቃል አቀባይ ባወጡት መግለጫ ጠቁመዋል። ሁለቱ ሀገሮች የድንበሩን ውሳኔ በሚተገብሩበት ወቅትም ሆነ በማንኛውም የተባበሩት መንግስታት ድርጅት እርዳታ ያስፈልጋል ብለው በሚያምኑበት ሁሉ ለመርዳት ድርጅቱ ዝግጁ መሆኑን ዋና ጸሐፊው ማረጋገጣቸው ተገልጿል።
የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድን ለመደገፍ ባለፈው ቅዳሜ በተደረገው ሰልፍ የተፈጸመውን የቦምብ ጥቃት ያቀነባበሩት ኃይሎች ጥቃታቸውን ሊደግሙ ይችላሉ ሲል የኢትዮጵያ መንግስት ትላንት ረቡዕ ማስጠንቀቁንና ህዝቡ በንቃት እንዲከታተል ጥሪ ማቅረቡን ሮይተርስ የዜና አገልግሎት ዘግቧል። በፍንዳታው ሁለት ሰዎች ተገድለው በርካታ መቁሰላቸው እስካሁን ባለው ጊዜ ከፍንዳታው ጋር በተያያዘ 30 ሰዎች መታሰራቸው የሚታወቅ ነው። ይሁንና ጥቃቱን ያቀደውና ዓላማው ምን እንደሆነ እስካሁን ባለው ጊዜ አልታወቀም ይላል የሮይተርስ ዘገባ። የኢትዮጵያ መንግስት ኮሚኒኬሽንስ ጉዳይ ኃላፊ አቶ አህመድ ሸዴ ባለፈው ቅዳሜ በተፈጸመው ጥቃት ያልተሳካላቸው ኃይሎች በሀገሪቱ የተለያዩ ቦታዎች የተለያዩ አገልግሎቶች እንዲቋረጡ ሆን ተብሎ የሚደረግ የማስተጓጎል ወይም የተደራጀ የአሻጥር እንቅስቃሴ በሀገሪቱ ውስጥ መኖሩን የጠቅላይ ሚኒስትሩ ጽህፈት ቤት አስታወቀ። ሰለሞን አባተ ዝርዝር አለው።
የቅዳሜውን ሰልፍ ለማደናቀፍ ቦምብ ከመወርወር ጀምሮ ሂደቱ እንዲስተጓጎል በወቅቱ መብራትና የቴሌኮም ኔትወርክ ማጥፋት፣ የኢኮኖሚ አሻጥር በተደራጀ አኳኋን በመስራት የኑሮ ውድነት እንዲባባስ፣ ህዝባዊ አገልግሎት እንዲሰጡ ክቡራትና ክቡራን አድማጮች የዚህ ዘገባ ተጨማሪ ዝርዝር በመጽሔት ክፍለ ጊዜ ይቀርባል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና የሩሲያው አቻቸው ቭላዲሚር ፑቲን የመጀመሪያው ስብሰባቸውን ከ19 ቀናት በኋላ ሄልሲንኪ ላይ ያካሂዳሉ። ሐምሌ 9 የጉባኤው ቀን በሁለቱ ሀገሮች የተረጋገጠ ሲሆን የትራምፕ ብሔራዊ የጸጥታ አማካሪ ጆን ቦልተን ለጉባኤው ለማመቻቸት ሲሉ ከሩሲያው ፕሬዚደንት ቭላዲሚር ፑቲንና ከሌሎች የሀገሪቱ ባለሥልጣኖች ጋር ተገናኝተው በተነጋገሩ ማግስት ነው ስለ ጉባኤው የተገለጸው። ቦልተን ትናንት ሞስኮ ለዓለም አቀፍ ጋዜጠኞች በሰጡት መግለጫ በፕሬዚደንት ትራምፕና በፕሬዚደንት ፑቲን መካከል ጉባኤ ለማካሄድ ይቻል እንደሆነ ከሩሲያ ባለሥልጣኖች ጋር እንድነጋገር ትራምፕ ልከውኛል ብለዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ፕሬዚደንት ዶናልድ ትራምፕ እና የሩሲያው ፕሬዚደንት ቭላዲሚር ፑቲን ተገናኝተው የሚነጋገሩበት ጊዜ ከተገለጸ ወዲህ የዩናይትድ ስቴትሱ መሪ ሩሲያ አቻምና በአሜሪካ በተካሄደው ምርጫ ውስጥ ጣልቃ ገብታለች የሚለውን ክስ የማይቀበሉ መሆናቸውን መግለጽ ቀጥለዋል። ልዩ መርማሪ ሮበርት ሙለር የትራምፕ የምርጫ ዘመቻ ከሩሲያው ጣልቃ ገብነት ጋር ግንኙነት ይኖረው እንደሆነ የሚያካሄዱትን ምርመራ ዋጋ ቢስ ክትትል ነው በማለት ትራምፕ ሲያጥላሉት መቆየታቸው ይታወቃል። ይሁንና በትዊተር ባወጡት አዲስ መልእክት ሩሲያ ጣልቃ አልገባሁም ማለቷን እቀበላለሁ ብለዋል። የትራምፕ አነጋገር የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ያሉትን ይጻረራል። ትራምፕና ፑቲን ሲገናኙ በዩናይትድ ስቴትስ የምርጫ ሂደት ውስጥ ጣልቃ መግባት ፍጹም ተቀባይነት የለውም በማለት የሩሲያውን መሪ ያስጠነቅቃሉ ሲሉ ፖምፒዮ ትላንት ተናግረው ነበር።
የዩናይትድ ስቴትስ ጠቅላይ ፍርድ ቤት አንጋፋ ዳኛ አንቶኒ ኬኔዲ ጡረታ መውጣት ትራምፕ በጠቅላይ ፍርድ ቤቱ ውስጥ የሚፈልጉትን አይነት ሰው ለመሰየም እንዲያመቻቸው ያደርጋል እየተባለ ነው። ሁለተኛው ጠቅላይ ዳኛ የመሾም ዕድል ማግኘታቸው ነው ፕሬዚደንት ትራምፕ። አንቶኒ ኬኔዲ በከፍተኛው በጠቅላይ ፍርድ ቤቱ ውሳኔ ሚዛን የመጠበቅ ሚና ይዘው እንደቆዩ ይነገራል። በሪፐብሊካኑ ተሹመው በጠቅላይ ፍርድ ቤቱ ለ30 ዓመታት ያህል ያገለገሉት የ81 ዓመት ዕድሜው ኬኔዲ ከባድ ውሳኔ በሚጠይቁ ጉዳዮች ላይ በርዕዮተ ዓለም ወይም በፓርቲ ታማኝነት ሳይገደቡ በሙያዊነት ላይ የተመሠረተ ድምፅ በመስጠት ይታወቃሉ። ለምሳሌ ጽንስን በማቋረጥና የተመሳሳይ ጾታ ጋብቻን በመሳሰሉት አከራካሪ ጉዳዮች ላይ ወግ አጥባቂ አመለካከትን ወደ ጎን ትተው የድጋፍ ድምፅ ሰጥተዋል።
በመጨረሻም የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ አሜሪካ ለደቡብ ኮሪያ ጸጥታ መጠበቅ ያላት ቁርጠኝነት የጸና መሆኑን ለሀገሪቱ ማረጋገጫ ሰጥቷል። ይህ አነጋገር የተሰማው ማቲስ ከደቡብ ኮሪያው መከላከያ ሚኒስትር ሶንግ ያንግ ሙን ጋር ሰውል ተገናኝቶ በተናገሩበት ወቅት ነው። ሰሜን ኮሪያን ከኒውክሌር መሳሪያ ነጻ ስለማድረግ የሚያካሄዱት ድርድር እንደቀጠለ ነው። ፕሬዚደንት ትራምፕ በቅርቡ ከሰሜን ኮሪያው መሪ ጆን ኡን ጋር ተገናኝቶ ከተናገሩ በኋላ ከደቡብ ኮሪያ ጋር ይደረግ የነበረውን ወታደራዊ ልምምድ ማስቀረታቸው ይታወቃል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ሰኔ 21 2010 ዓ.ም ምሽት ፕሮግራም ነው።
በሀገራችን ውስጥ የሚታየው የለውጥ አካሄድ በእውነቱ ከጠበቅነው በላይ ግን ስንጠይቅ ከነበረው በታች ሆኖ አግኝተነዋል። ስለዚህ ወደምንጠይቀው ዓላማ እንዲያደርስ የማህበረሰባዊ ድርጅቶች ከፍተኛ ድርሻ አላቸው ብለን ስለምናምን ነው ይህንን ያወጣ ነው።
እኛ ብዙ ውይይት ካደረግን በኋላ ያወጣነው መግለጫ ልዩ ሚና መጫወት እንችላለን ከሚል አኳያ አሁን ተጀምሮ ያለው ለውጥ እንዳይደናቀፍ የበኩላችን አስተዋጽኦ ለማድረግ ጊዜው ይጠይቀናል በሚል ይህን መግለጫ አውጥተናል።
አቶ በትሩ ገብረ እግዚአብሔር 25 ማህበረሰባዊ ድርጅቶች የታቀፉበት ትብብር የአመራር ምክር ቤት ሊቀመንበር ናቸው። ቀደም ሲል የሰማችኋቸው እሳቸውን ተከትሎ የተናገሩት ደግሞ የትግራይ ዲሞክራሲያዊ ትብብር ሊቀመንበር ዶክተር አረጋዊ በርሄ ናቸው። ሶስት የተቃዋሚ የፖለቲካ ድርጅቶችና ማህበረሰባዊ ተቋማት ለለውጡ ድጋፍ የሰጡባቸው መግለጫዎች በዝግጅታችን ሁለተኛ አጋማሽ ይቀርባሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አበይ ርዕስ ይቀርባል።
ኢትዮጵያ የድፍድፍ ዘይትና የተፈጥሮ ጋዝ ሙከራ ምርት ዛሬ በይፋ ጀምራለች። የሙከራ ምርቱ እንደሚጀመር ትናንት ያሳወቁት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በቀን 450 በርሜል ድፍድፍ የተፈጥሮ ጋዝ የማውጣት ሥራ ይከናወናል ማለታቸው ተዘግቧል። የሙከራ ምርቱን በማስጀመር ሥነ ሥርዓት ላይ የኢትዮጵያ ሶማሌ ክልል ርዕሰ መስተዳድር አቶ አብዲ መሐመድና የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ ሚኒስትር አቶ አህመድ ሸዴ መገኘታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። እስክንድር ፍሬው ተጨማሪ አለው።
የኢትዮጵያ የድፍድፍ ነዳጅ ዜና ይፋ የተደረገው ለዓመታት ሲካሄድ የቆየውን የፍለጋ ስራ ተከትሎ ነው። ፍለጋ ሲካሄድባቸው ከቆዩ ቦታዎች አንዱም ምስራቅ ኢትዮጵያ ሶማሌ ክልል ነው። እናም ፖሊሲ ጂኤል በተሰኘው የቻይና ኩባንያ አማካኝነት በዚሁ ክልል በሚገኙት ቀላፎ፣ ወልወል፣ ወርዴር፣ ደናንና ጎሬ አካባቢዎች የተካሄደው ፍለጋ ውጤት አስገኝቷል። በዛሬው ዕለት የማምረት ሙከራ እንደሚጀመርም ነው ትናንት በተሰጠ ጋዜጣዊ መግለጫ ላይ የተገለጸው። ለሀገር ውስጥ የመገናኛ ብዙሃን ማብራሪያ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ምርት ምክንያት ሊሞሉ የሚችሉ ኢኮኖሚያዊ ክፍተቶችን ጠቃቅሰዋል።
ነገ የምንጀምረው መስከረም የምንዘረጋውም የናቹራል ጋዝ ፓይፕላይን ሁለቱም ሁለት ጠቀሜታ አላቸው። በአንድ በኩል ወደ ሀገር ውስጥ የምናስገባውን የነዳጅ ፍላጎት በሀገር ውስጥ ምርት ማሟላት ከቻል ኢምፖርት ሰብስቲዩት ስለሚያደርጉ ለዚያ የምናወጣውን የውጭ ምንዛሪ እንድንቀንስ ያደርጋል። በሌላ በኩል ተጨማሪ ምርት ኖሮን ለሽያጭ ስናውል ደግሞ አዲስ የውጭ ምንዛሪ ማግኛ ምንጭ ሆኖ ያገለግላል ማለት ነው። ሶስተኛው ችግር ስራ አጥነት ነው። ኢትዮጵያ ውስጥ የተስፋፋውን ስራ አጥነት ወጣቱን ስራ ሲዘን ችግሮቻችን ለመቅረፍ በርካታ ፕሮጀክቶች ያስፈልጉናል። ፓይፕላይን መዘርጋት፣ የነዳጅ ቁፋሮ፣ አዳዲስ የግንባታ ስራዎች፣ የፋብሪካ ግንባታዎች፣ አዳዲስ ኢንቨስትመንት መሳብና በርከት ያሉ የስራ መስኮች መፍጠር ያስፈልጋል። አዳዲስ ኢንቨስተሮች እንዲገቡና የተፈጥሮ ሀብቶቻችንም ወደ ልማት ገብተው ስራ አጥነት እንዲቀንስ መረባረብ ያስፈልጋል። ያን ስናደርግ የተማረው ወጣት፣ ጉልበት ያለው ወጣት የራሱን ህይወት ለማሻሻል እንዲሁም የተሟላ ዘላቂ እድገት በሀገራችን ለማምጣት ትልቅ መሰረት ነው ያገለግላል።
የድፍድፍ ነዳጅ መገኘት ለሌሎች የኢኮኖሚ ዘርፎች የሚሰጠውን ትኩረት እንደማይቀንሰውም ጠቅላይ ሚኒስትሩ አስረድተዋል።
በግብርና የምናገኘውን ሀብት ይተካል ማለት አይደለም። ነዳጅ አገኘን ማለት በአግሮ ኢንዱስትሪ የምናገኘውንና ግብርናን እንደ ግብዓት ተጠቅመን የምናመርታቸው በተለይ ለምግብ የሚውሉ ምርቶች ይተካል ማለት አይደለም። ይሄ አንዱ አንዱን ሳይተካ ሁሉም መሸከም የሚችል ህዝብ ያለን፣ ሁሉም ተፈጥሮ ሀብት ያለን መሆኑ ታውቆ በቂ ትኩረት በየዘርፉ ለሁሉም በመስጠት እድገቱን የተሟላ ማድረግ ይጠበቅብናል።
የነዳጅ መገኘት ምንም አይነት አሉታዊ ተጽዕኖ ሊፈጥር እንደማይገባውም ጠቅላይ ሚኒስትሩ አሳስበዋል።
ነዳጅ ተገኘ ብለን ተስገብግበን የምንባላና የምንጠፋፋ ከሆነ ነዳጁ ባይገኝ ይመረጣል። ነዳጅ መገኘቱ ለአጠቃላይ እድገት ግብዓት ይሆናል ብለን በአግባብ በጥንቃቄ መርተን አጠቃላይ እድገቱን የሚያፋጥን አድርገን መጠቀም ከቻን ደግሞ ነዳጅም፣ ወርቅም፣ ፖታሽም ሌሎችም ማናቃቸው በርካታ የተፈጥሮ ሀብቶች ያላት ሀገር በመሆኗ እውቀት እያደገ ህዝብ እየተደመረ እየተባበረ ሲሄድ እነዚህን ሀብቶች እያወጣን በተፈጥሮ ሀብቷ የበለጸገች ከሁሉ በላይ እጅግ የበለጸገ ጭንቅላት ያላቸው ህዝቦች ሀገር ኢትዮጵያን እንድናሳድግ ሊያግዘን ይችላል።
ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
ባለፈው ቅዳሜ መስቀል አደባባይ ላይ የተወረወረውን ቦምብ ጨምሮ የተለያዩ አገልግሎቶች እንዲቋረጡ ሆን ተብሎ የሚደረግ የማስተጓጎል ወይም የተደራጀ የአሻጥር እንቅስቃሴ በሀገሪቱ ውስጥ መኖሩን የጠቅላይ ሚኒስትሩ ጽህፈት ቤት አስታወቀ። ዝርዝሩን ሰለሞን አባተ ያቀርበዋል።
የቅዳሜውን ሰልፍ ለማደናቀፍ ቦምብ ከመወርወር ጀምሮ ሂደቱ እንዲስተጓጎል በወቅቱ መብራትና የቴሌኮም ኔትወርክ ማጥፋት፣ የኢኮኖሚ አሻጥር በተደራጀ አቋሁን በመስራት የኑሮ ውድነት እንዲባባስ ህዝባዊ አገልግሎት እንዲሰጡ የተቋቋሙ የተለያዩ ተቋማት አስፈላጊውን አገልግሎት እንዳይሰጡ እየተደረገ መሆኑን ማረጋገጥ መቻሉን ከጠቅላይ ሚኒስትሩ ጽህፈት ቤት ደርሶኛል ያለውን ደብዳቤ ዋቢ አድርጎ መንግሥታዊው የኢትዮጵያ ቴሌቪዥን ዘግቧል። አድራጎቶቹን አጣርቶ ለሕግ የሚያቀርብ ከተለያዩ አካላት የተለያዩ ኮሚቴዎች መቋቋማቸውንና ሥራቸውንም ጀምረው እያከናወኑ መሆናቸውን የጠቅላይ ሚኒስትሩ ጽህፈት ቤት ማሳወቁን ዘገባው ተናግሯል። ከመደበኛው መንግሥታዊ መዋቅርና አሰራር ውጪ ያሉ የተለዩ ኮሚቴዎችን ማቋቋም ለምን እንዳስፈለገ፣ ስንት ኮሚቴዎች እንደሆኑ፣ መቼ እንደተቋቋሙ፣ በምን በምን ጉዳዮች ላይ እንደሚሰሩ፣ አባሎቻቸው እነማን እንደሆኑ፣ ተጠሪነታቸው ለማን እንደሆነ፣ በምን የሕግ አግባብ እንደሚሰሩ፣ ሌላ የኮሚቴዎችና የስብሰባዎች አዙሪት ውስጥ ላለመግባት የታሰበ ነገር እንዳለና ሌሎችም ጉዳዮችን አስመልክቶ የተሰጠ ዝርዝር ማብራሪያ የለም። ኮሚቴዎቹ የሚንቀሳቀሱባቸው የሥነ ምግባር፣ የሰብአዊ መብቶች አያያዝ፣ ንጹሐን ሰዎችን ሊደርስ ከሚችል ጥቃት መጠበቅና ሌሎችም አሰራሮችና ደንቦች ዝርዝር፣ ተግባራቸውን የሚያከናውኑት በድብቅ ይሁን ወይም በግልጽ አልተነገረም። በሀገሪቱ ውስጥ በመስቀል አደባባዩ ሰልፍ ላይ የተደረገውን የፈንጂ ጥቃት ጨምሮ የተደራጀ የአሻጥር ወይም የማስተጓጎል ወይም የወንጀል እንቅስቃሴ መኖሩ የተረጋገጠባቸው ማስረጃዎች ወይም ማሳያዎች ምን እንደሆኑ ዘገባው አይናገርም። ተጨማሪ መረጃ ለመጠየቅ ወደ ጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ወደ አቶ ፍጹም አረጋ ደውለን የመንግሥት ኮሚዩኒኬሽንስ ጉዳዮች ጽህፈት ቤት ማብራሪያ ሊሰጥ እንደሚችል ገልጸው ቢመሩንም የጽህፈት ቤቱ ኃላፊ ሚኒስትርም ሆነ የምክትላቸው ስልኮች ስለማይነሱ በተደጋጋሚ ያደረግነው ሙከራ ለጊዜው ባይሳኩም ለእንቅስቃሴው ሽፋን በመስጠትና ባለሥልጣናቱ የሚሰጧቸውን ሐሳቦች ለሕዝብ በማቅረብ ተጨማሪ ዘገባዎችን ይዘን ለመመለስ በጥረታችን እንቀጥላለን። ለተልእኮው ስኬታማነት መላው ሰላም ወዳድ ሕዝብ ከኮሚቴዎቹ ጎን በመቆም ተገቢውን ድጋፍ እንዲያደርግና አጥፊዎችን ለፍርድ ለማቅረብ እንዲተባበር የጠቅላይ ሚኒስትሩ ጽህፈት ቤት መጠየቁንና ውጤቱ ለሕዝብ ይፋ እንደሚደረግ ማስታወቁን ይኸው የኢትዮጵያ ቴሌቪዥን ዘገባ ጠቁሟል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በአፋር ክልል ሰመራ ከተማ ጉብኝት አድርገዋል። ከሕዝቡ ጋርም ውይይት አድርገዋል። በውይይቱ ላይ እንዲገኙ የክልሉ አስተዳደር የጋበዛቸው ሰዎች ጥያቄያችንን በሚገባ ሊያቀርቡልን የሚችሉ ስላልሆኑ ራሳችን ማቅረብ እንፈልጋለን ባሉ ወጣቶችና ፖሊሶች ጋር ግጭት ከአዳራሹ ውጭ ተፈጥሮ እንደነበር ያነጋገሯቸው ነዋሪ ገልጸውልናል። ብዙዎቹ ተደብድበዋል፣ ታስረዋል ተብሏል። አንድ የክልሉ አስተዳደር ባለሥልጣን ግን ውይይቱ በተሳካ ሁኔታ ተጠናቆ ጠቅላይ ሚኒስትሩን ሸኝተናል፣ ደጁ ላይ ተከሰተ የተባለውን አላየሁም አላውቅም ብለዋል። ቆንጅታዬ ዘገባውን ታቀርባለች።
አስተዳደሩ በውይይቱ ላይ እንዲገኙ ከየቀበሌውና ከየከተማው የመረጣቸው ሰዎች ጥያቄዎቻችንን ጠንከር ባለ መንገድ ሊያቀርቡ የሚችሉ አይደሉም ያሉ ወጣቶች እንደሆኑ የገለጸልን ስሙ እንዲገለጽ ያልፈለገ ነዋሪ ነው። በውይይቱ ላይ እንደነበር የገለጸልን ነዋሪው ጠቅላይ ሚኒስትር አብይ አህመድ ለክልሉ ሕዝብና ለታሪኩ ያላቸውን አክብሮት ገልጸዋል፣ የቀረቡ ጥያቄዎችንም መፍትሄ እንደሚፈልጉላቸው ቃል ገብተዋል ብሎናል። ከአዳራሹ ውጭ ግን ፖሊሶች ወጣቶችን ደብድበዋል፣ አስረዋል፣ የተጎዱም አሉ ነው ያለን።
እንግዲህ እንደሚታወቀው ዶክተር አብይ ወደ ጠቅላይ ሚኒስትርነት ከመጡ ወዲህ የተለያዩ ክልሎች ሄደዋል። የቀረው የአፋር ክልል ነበረ። ዛሬ ጠዋት የአፋር ክልል መጥቶ ነበር። ክልሉ ደግሞ ከእያንዳንድ ቀበሌ ሶስት ሰው እንዲመጣ ተደርጎ ተገኝተዋል። ብዙ ወጣቶች እሳቸው ባሉበት አዳራሽ ድምጻችን ማሰማት አለብን ብሎ ከፖሊስ ጋር የተጋጩ ወጣቶች አሉ። በጣም የተጎዱም አሉ፣ እስር ቤት ያሉም አሉ። አሁን
ማለት አዳራሹ ውስጥ ገብተው ወይስ ውጪ?
አዳራሹ ውስጥ መግባት አለብን ብሎ ክልሉ ልዩ ኃይልና ክልሉ ህዝባዊ ፖሊስ ጋር
እና ምንድን ነው ጉዳት የደረሰባቸው?
የተደበደቡ ወጣቶች አሉ። ታፍሮ ለክልሉ ፖሊስ ኮሚሽን ቅጥር ግቢ ውስጥ ጠብቆ ያሉ ልጆቹም አሉ። የተለያዩ ጤና ጣቢያዎች ላይ ደግሞ ሕክምና እየተደረገላቸው ያሉ ወጣቶችም አሉ። ተይዘውም ደግሞ ሕክምና ያልተደረገላቸው እዛው ፖሊስ ኮሚሽን ውስጥ የተጎዱም አሉ።
ምን ያህል ወጣቶች ናቸው?
ከሰላሳ እስከ 42 የሚሆኑ ወጣቶች እዛ ፖሊስ ቅጥር ግቢ ውስጥ ናቸው። ፖሊስ ኮሚሽን ቅጥር ግቢ ውስጥ
ምንድን ነበር የምታውቀው ነገር ካለ ምንድን ነበረ? እዛ ገብተን አቤቱታችንን ጥያቄያችንን እናሰማለን ያሉት ወጣቶቹ
ከቀበሌ እስከ ወረዳ፣ ከወረዳ እስከ ዞን፣ ከዞን እስከ ክልል ላይ ያለው የመልካም አስተዳደር ችግሮች በራሳችን አንደበት መግለጽ መቻል አለብን፣ ይህንን እድል መጠቀም አለብን ከሚለው የተነሳ ነው።
ጠቅላይ ሚኒስትሩ ከተሰበሰበው ነዋሪ ጋር ባደረጉት ውይይት ምን ምን ጉዳዮች ተነስተዋል? ምንስ ነው ያሉት?
የሱካር ፕሮጀክት ምክንያት በማድረግ አካባቢያቸው የተፈናቀሉ የአፋር ሕዝብ መልሶ መቋቋም አልተደረገልንም። አዋሽ ወንዝ ላይ የሚደፋው የፋብሪካ ዝቃጭ ምክንያት በአዋሽ ተፋሰስ ስር ያሉ የአፋር ማህበረሰብ አዋሽን ወንዝ በሚጠጡበት ጊዜ ለተለያየ በሽታ እየተዳረገ ስለሆነ ይህንን ደግሞ እንድታይላቸው የተጠየቁ ጥያቄዎች አሉ እና በድንበር አካባቢ ላይ ደግሞ በአማራም በኦሮሚያም በትግራይም በኩል የሚዋሰኑ አካባቢዎች ላይ የሚነሱ ግጭቶች እና የሰው ህይወት መጥፋት፣ ይሄ ደግሞ እልባት እንዲያገኝ የሚለው ጥያቄዎች ተነስተዋል።
አዳራሽ ውስጥ ነበርክ ወይስ ውጭ ግጭቱ የነበረበትን ቦታ ማየት ችላለ?
እኔ በዛን ሰዓት አዳራሽ ውስጥ ነበርኩኝ ከተሳሳቢዎች ጋር። ከአዳራሽ ክቡር ጠቅላይ ሚኒስትር የተጠየቁት ጥያቄ መልስ ሰጥቶ በምንወጣበት ሰዓት ላይ ግን ውጭ ላይ ብዙ የምናውቃቸው ልጆች ተደብድቦ እስር ቤት እንደገቡ አሁንም ደግሞ እንዳልተመለሱ እነዛ አይነት ሁኔታ ነው ያገኘሁት።
ስለዚህ ውስጥ ከነበርክ ጠቅላይ ሚኒስትሩ ምን ንግግር ነበር ያደረጉት? ምን አይነት ስሜትስ ፈጠረ ንግግራቸው?
ጠቅላይ ሚኒስትሩ የአፋር ሕዝብ ከዚህ ቀደም ዳር ድንበሩን በማስጠበቅና ኢትዮጵያዊነትን ጠብቆ የኖረ ሕዝብ እንደመሆኑ ለዘመናት የቆየ የአፋር ሕዝብ ታሪክ እንደመሆኑ ቱርኮችን፣ ግብጾችን ከዚህ ዳር ድንበር የመለሰ ሕዝብ ነውና ለወደፊትም ደግሞ በኢትዮጵያዊነት የሚኮራ ሕዝብ እንደመሆኑ በልማትም በኩል ጠንክሮ መስራት እንዳለበትና ያለው ችግሮች ደግሞ ለወደፊት አብረን እንደሚያስተካክል ነው የተናገረን።
መፍትሄዎች እንደሚደረጉ ቃል ገቡ።
መፍትሄ የሚያሻቸው ነገሮች መፍትሄ እንደሚሰጥና በተለይ የአዋሽ ወንዝ የሚያመጣው ከፍተኛ ችግር ላይ ግን በባለሙያዎች እና በአዋሽ ተፋሰስ ባለስልጣን አለ ያንንና በሚመለከተው አካል ጋር ሆኖ እልባት እንደሚሰጥ እና ድንበር በኩል የሚነሱ ግጭቶች በተመለከተ ደግሞ ከእያንዳንዱ ክልል በሂደት እንደሚፈታ ቃል ገብተው ነው የሄዱት።
የክልሉ ፕሬዚደንት ጽህፈት ቤት ኃላፊ አቶ መሐመድ ሁሴን ተከስቷል የተባለውን ግጭት አላየሁም፣ እስካሁንም የሰማሁት ነገር የለም ብለውናል።
እንግዲህ እኛ ህዝቡን ሊወክሉ የሚችሉ ወጣቶች፣ ሴቶች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች እንዲሁም ታዋቂ ሰዎች ነው የመጡት። ጠቅላይ ሚኒስትሩ የሚቀበሉ ተቀብሎ ሌላውንም ደግሞ አዳራሽ ላይ መግባት ያለበት ሰው በሙሉ ገብቶ በፕሮግራማችን መሰረት ነው የሄድነው። ውጭ ላይ እንዴት ነበር የሚለው ነገር እኔ አዳራሽ ውስጥ ነበርኩኝ። ከአዳራሽ እንደወጣን ያለምንም ችግር ወደ ጠቅላይ ሚኒስትሩ ሽኝት ነው የገባ ነው እና ውጭ ላይ የተለየ ጥያቄ ያላቸው ሰዎች በእኛ በኩል ያየነው ነገር የለም። በዚህ በኩል የሚሰጣቸው መረጃ የለኝም።
ከአዳራሽ
የደረሰ መረጃም ስለሌለኝ ማለት ነው። አዳራሽ ላይ በነበረው ሁኔታ ግን የተሳካ ነበር።
መልካም።
ውጭ የነበረው ሁኔታ እኛ ጋር የደረሰ መረጃ የለም።
አዳራሽ ውስጥ ነበርኩኝ። ስንወጣ ነው ይሄንን ሁኔታ ያየሁት። ከወጣቶቹ መካከል የማውቃቸው አሉ፣ ታከሙ ያሉ፣ ያልታከሙ፣ የታሰሩም አሉ፣ እስር ቤት ያሉ እያሉኝ ነው።
እንግዲህ ያነጋገራችሁ ሰዎች ያዩት ነገር ካለ የታዩ እነሱ ነው የሚያውቁት። እንደ ክልል መንግስት ግን በዚህ ደረጃ ላይ እኛ ግጭት የተፈጠረበት ምንም ሰላማዊ ነበር ሰመራ ማለት ይቻላል።
አመሰግናለሁ ቆንጂት ለዘገባው። ከአሜሪካ ድምፅ ራዲዮ ጣቢያ እየተላለፈላችሁ ያለውን ስርጭት ነው እየሰማችሁ ያላችሁት። የመጽሔት ክፍለ ጊዜ ዘገባዎች ናቸው የሚቀርቡት። በቤንሻንጉል ጉሙዝ ክልል ግጭት 10 ሰው መገደሉና ከ40 በላይ ሰዎች መቁሰላቸው ተነግሯል። የክልሉ ፕሬዚደንት በአሶሳ 5000 በሽርቆሌ ደግሞ 4 ሰው በድምሩ የ9 ሰው ሕይወት አልፏል ብለዋል። ይቅርታ፣ የክልሉ ፕሬዚደንት በአሶሳ 5 በሽርቆሌ ደግሞ 4 ሰው በድምሩ የ9 ሰው ሕይወት አልፏል ብለዋል። የአሶሳ ከተማ ከንቲባ ደግሞ በአሶሳ የ6 ሰው ሕይወት ማለፉን ተናግረዋል። ከክልሉ ፍትሕና ጸጥታ አስተዳደር ቢሮ ብቻ የወጣው መረጃ ደግሞ 10 ሰዎች መገደላቸውን ያመለክታል። ነዋሪዎችን፣ የክልሉን ፕሬዚደንትና የአሶሳ ከተማ ከንቲባን አነጋግራ ጽዮን ግርማ ተከታዩን አጠናቅራለች።
በቤንሻንጉል ጉምዝ ክልል ማኦኮሞ፣ ባምባሲ፣ አሶሳ፣ አብሽር ቆሌና ሌሎች አጎራባች ቀበሌና ወረዳዎች ስለተፈጠረው ግጭት ስለጠፋው ህይወት ስለቆሰሉት ሰዎችና በአጠቃላይ በክልሉ እየተከሰተ ስላለው ሁኔታ የክልሉ መንግስት እስከ ትላንት ድረስ ምንም ሳይል ቆይቷል። በትላንትናው ዕለት ለብሔራዊ ቴሌቪዥን ጣቢያ የአንድ ሰው ህይወት ማለፉን አስታውቆ ነበር። በዛሬው ዕለት የክልሉ ፕሬዝዳንት አቶ አሻድሌ ሐሰንን ስለደረሰው ጉዳት በስልክ ጠይቂያቸዋለሁ።
አሶሳ ከተማ ላይ አምስት ሰው ነው ህይወቱን ያለፉ እና ወደ 26 አካባቢ ሰው ቆስሏል።
ከአሶሳ ከተማ ውጪ ሌላ የሞተ ሰው አለ ማለት ነው? ምክንያቱም ሮይተርስ ላይ 9 ሰው እንደሞተ መግለጾትን አይቼ ነበር።
አዎ፣ ሽርቆሌ የሚባል ወረዳ ላይ 4 ሰው እዛ ህይወታቸው ስላለፈ ነው። ሽርቆሌ የሚባል አሶሳ ውጪ።
የአሶሳ ከተማ ከንቲባ አቶ ቶፊቅ አብዱል ቀይምም በከተማቸው በተፈጠረው ግጭት የደረሰውን ጉዳት በተመለከተ ከአሜሪካ ድምጽ ተጠይቀው
ካሁን ድረስ ባለኝ መረጃ 6 ሰው ነው
የቆሰለውስ?
የቆሰለው ከዛ በላይ ነው። ከዛ በላይ ነው።
ምን ያህል ይሆናል የቆሰለው?
30 ሰው እንደዚህ ይሆናል።
የቤንሻንጉል ጉምዝ ክልል ፍትህና የጸጥታ አስተዳደር ቢሮ ኃላፊ አቶ ዳንሳ በየነ ደግሞ ሀገር ውስጥ ለሚገኙ መገናኛ ብዙሃን በሰጡት መግለጫ የ10 ሰዎች ህይወት ማለፉን፣ 38 ሰዎች መቁሰላቸውን ተናግረዋል። የአሜሪካ ድምጽ ሰሞኑንና ዛሬ ያነጋገራቸው ሰዎች በማኦ ኮሞ 2 ሰው፣ በአብሽር ቆሌ 4 ሰው፣ በአሶሳ ደግሞ የ6 ሰው ህይወት ማለፉን ተናግረዋል። ከነዚህ አጠቃላይ መረጃዎች ያገኘነው ቁጥር የሚያሳየው በክልሉ ከ10 ሰዎች በላይ ህይወት መጥፋቱን፣ ከ40 በላይ ደግሞ መቁሰላቸውን ነው። የግጭቱ መነሻ ነባር ብሔረሰብ በተባሉትና የአማራና ኦሮሞ ማህበረሰብ በሚበዙበት ሌሎች ማህበረሰቦችም አብረው በስብጥር በሚኖሩ ነዋሪዎች መካከል እንደሆነ ነዋሪዎቹን ጠቅሰን ስንዘግብ መቆየታችን ይታወሳል። ግጭቱ በጣም ተባብሶ የነበረበት የአሶሳ ከተማ ነዋሪ ስለ ሁኔታው ጠይቄያቸው ነበር።
እንግዲህ መጀመሪያ ላይ የአካባቢው ተወላጅ የሆነው የበርታ ብሔረሰብ ነው መጀመሪያ የባጃጅ ሹፌሮችን ባጃጅ ውስጥ በጩቤና በየራ እየመጡ መንደራቸው ውስጥ ያሉ የሌላ ብሔር ተወላጆችን እየገደሉ መሆኑን ነው የሰማ ነው። ሁለተኛ ቀን ላይ ደግሞ በግሩፕ ተደራጅተው ከተማ ውስጥ ገብተው እየተሯሯጡ በድንጋይና በገጀራ በጩቤ ሰዎች ላይ ጉዳት አድርሰዋል። ከዛም ባለፈ ዋናው ነዋሪ ደግሞ ትናንት እንደታየው መሬቱ ስለበዛ የሚያረጋጋም ሰው ስለጠፋ አፈንድቶ ወጥቷል ወደ ውጭ። እንግዲህ በግልጽ መጀመሪያ በርታው ብሔረሰብ ነው የአማራና የኦሮሞ ተወላጆች ላይ ጥቃት ያደረሱት። እዚህ የተቆጣው ሕዝብ ደግሞ መልሶ እነሱ ላይ ጥቃት ማድረሱም እናውቃለን።
ሰሞኑን ባቀረብነው ዘገባም በማኦ ኮሞ ወረዳ ቶንጎ ከተማ ቅዳሜ ዕለት ጠቅላይ ሚኒስትር አብይን ደግፈው የወጡ ሰዎች መደብደባቸውን፣ ይህን ተቃውሞ በማግስቱ ሰልፍ የወጡ ደግሞ በጥይት ተመተው 2 ሰዎች መሞታቸውን፣ ወደ 40 የሚጠጉ ሰዎች ደግሞ መቁሰላቸውን፣ 2000 የሚሆኑ ደግሞ አጎራባች የኦሮሚያ ክልል ቤጊ ከተማ ተጠልለው እንደሚገኙ፣ በ3 ጥይት የተመቱ የ7 ልጆች እናትን ጨምሮ የቤጊ ከተማ የጸጥታ ኃላፊን አነጋግረን መዘገባችን ይታወሳል። በወቅቱም የቶንጎ ከተማ ፖሊስ ይህንን አስተባብለውት ነበር። የክልሉን ከንቲባ አቶ አሻትሌን ግጭቱ የሚቀሰቀሰው ማን ነው ብያቸው ነበር።
የነበረው ግጭት የብሔር ግጭት አይደለም። ይሄ የተሰበሰቡ ክራይ ሰብሳቢና አሁን እየተጀመረ ያለው ለውጥ የማይደግፉ ኃይሎች ያነሱት ነው። ስለዚህ በንብረት ላይም በነፍስ ላይም በህይወት ላይም የደረሰው ጉዳት ብሔር ለይቶ አይደለም። ግጭት ከተማ ላይ ሲነሳ ይሄን እንትን አይለይም፣ ይሄንን ብሔር ተለያይቶ ነው አደጋ እየደረሰ ያለው ብሎ የሚያራግቡ አካላት መረጃ ወይ ደግሞ የተጀመረው ግጭት መቋጫ እንዳይኖረው ወይ እንዲቀጥል የሚፈልጉ ኃይሎች ካልሆነ በስተቀር በዘር በብሔር የተደረገ ግጭት የለም በእኛ ግምገማና በዚህ መሰረት ግን ዝርዝሩ በደንብ ስናጣራ የምንገልጽ ይሆናል።
ለምሳሌ የጠቅላይ ሚኒስትር ዶክተር አብይ አህመድን ሰልፍ ለመደገፍ ከወጣም በኋላ ነው የተፈጠረው ይላሉ ያነጋገርናቸው ሰዎች። ይሄ ግጭትስ እንዴት ሊቀሰቀስ ቻለ?
በተመለከተ ምርመራ እኛ እያጣራን ነው ያለው። አሁን ይሄ ነው ብሎ መናገር አይቻልም። በአሁኑ ደረጃ ከውጭ የገቡ ሰዎች ሊኖሩ ይችላሉ። እዚህ ደግሞ አሁን ያለው ለውጥ የማይደግፉ የጸረ ሰላም ኃይሎች ወይ ደግሞ የጥገኛ ኃይሎች እዚህም ከተማ ውስጥ ይኖራሉ። ይሄ በዚህ መነሻ አድርጎ ነው ባለፈው ከጠቅላይ ሚኒስትሩ ሰልፍ ከተጀመረ ሳይሆን ዛሬ ይደረጋል ብለን በትናንትና ለምሳሌ ቅስቀሳ ስናደርግ አልሞ ነው ብጥብጥ ያነሱት። ስለዚህ መነሻው እያጣራን ነው በሂደት ለሁሉም ሚዲያም ይሁን ለህዝቡ የምንደርስበት ሁኔታ እንፈጥራለን።
በከተማው ላይ በጣም ዘግናኝ የሆኑ የቪዲዮ ምስሎች ታዩበት በኢንተርኔት ላይ ተሰራጭቷል። ወጣቶች ሌሎችን ወጣቶች ሲደበድቡ በጣም ዘግናኝ የሆነ ቪዲዮ እና እሱ ሲደረግ ከተማው የጸጥታ አካላት አልነበሩም በቦታው?
እነዚህ የተፈጸሙ ነገሮች ያው ማንም ሰው በሰው ላይ ጉዳት እንዲያደርስ የሚፈልግ ሰው ያለ አይመስለኝም። ዞሮ ዞሮ ግን ያው ሰው ሲጋጭ ወይ ደግሞ እንደዚህ አይነት ድግድጎች ሲከሰት በአላስፈላጊ በዱላ በተለያዩ ነገሮች እንትን ሊጠቀሙ ይችላሉ። ዞሮ ዞሮ ጸጥታ ኃይሉን ጥረት ሲያደርጉ ነበረ። ኢቪን በፖሊስ ላይ፣ በልዩ ፖሊስ ላይ፣ በፌዴራል ፖሊስ ላይ እንደዚህ አይነት በድንጋይ በዱላ ጉዳት የደረሰባቸው አሉ።
ለሶስት ቀናት ከፍተኛ ግጭት የተቀሰቀሰበት የአሶሳ ከተማ ከንቲባንም አነጋግሬያቸዋለሁ።
ህዝብ ለህዝብ ችግር የለውም። ነገር ግን በመሀል ብሔር ግጭትን የሚቀሰቅሱ አይነት አስተሳሰቦች ናቸው።
የክልሉ መንግስት የጸጥታ ኃላፊዎች ለማረጋጋት አልገቡም፣ እንደውም በአንድ ወገን ቆመው ነበር ብለውን ነበር ትላንት ያነጋገርናቸው ሰዎች።
ጸጥታ አካላት አለ፣ ሁሌ መከላከያ ፌደራል ሁሉም አለ።
በቪዲዮ ላይ ወጣቶች የተወሰኑ ወጣቶችን ሲደበድቡ በጣም አሰቃቂ የሆኑ ዘግናኝ ቪዲዮዎች ታይተዋል። እና እነዛ ነገሮች ሲፈጠሩ የጸጥታ አካላት በከተማው አልነበሩ?
ነበሩ። መደረግ ያለበትን ጥረት ያደርጋሉ። ነገር ግን አንዳንዴ ወጣ የሚሉበት ሁኔታዎችም ይኖራሉ።
እኮ እሱን ማስቆም እንዴት አልቻሉም የጸጥታ አካላት?
አሁን ረግበዋል፣ ግን በወቅቱ ነው። አሁን እነዚህ ቪዲዮዎች
በወቅቱም ቢሆን እንደዛ አይነት ነገር ሲፈጸም በአንድ ከተማ ላይ አንድ የከተማ አስተዳደር ካለ፣ የጸጥታ መዋቅሩ ካለ እንዴት መሀል ላይ ገብቶ ያንን ነገር ማብረድ አልቻለም?
ያው ጥረት አድርጓል። አክቹዋሊ ውስንነቶች አሉ። ቀጣይ ላይ የምናየው ነው የሚሆን ነገራቶች ከበረደ በኋላ።
በአሁኑ ሰዓት የተወሰደ እርምጃ አለ
ነው? እርምጃ ያው ህዝብ ማዋየት ነው። አሁን ለእርምጃ ይዘን ያለ ነው ህዝብ ማዋየት ነው፣ ከህዝብ ጋር መነጋገር ነው።
ነዋሪዎቹ የሚሉት የተደራጁ አካላት ከክልሉ ጸጥታ አካላት ጋር ሆነው አጠቁን፣ ስንጠቃ የተከላከለልን የለም፣ የመከላከያ ሰራዊትም በፍጥነት እንዲገባ አልተደረገም ነው። የክልሉ ባለስልጣን አሁን በስፍራው መከላከያ ፖሊስ ገብቷል፣ ጉዳዩን በሀገር ሽማግሌዎች ጭምር እንዲፈታ ጥረት እየተደረገ ነው ብለዋል። የፌዴራል መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሸዴ የቅዳሜውን የቦምብ ፍንዳታ አስመልክቶ በሰጡት መግለጫ ፍንዳታው ያልተሳካላቸው አካላት በቀጣይ ህዝብ ብዛት በሚሰበሰብባቸው አካባቢዎችና በመሰረተ ልማት ላይ ጥቃት ማድረስ፣ ግጭቶችን በተለያዩ አካባቢዎችም የመቀስቀስ አዝማሚያ ሊኖራቸው እንደሚችል ጠቁመው ህብረተሰቡ ሁኔታውን በንቃት እንዲከታተል ማሳሰቢያ መስጠታቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አድማጮች፣ የምሽቱ የአየር ስርጭት ፕሮዲሰር ንጉሱ ታምሬ ነው። የዌብና የማህበራዊ መገናኛ ፕሮዲሰር አበባዮ ገበያው ነች። የዜናና ትንታኔው መጽሔት ተጠናቀቀ። የምናስተናግዳችሁ አዳነች ፍሳዬና
እኔም ሶሎሞን አባተንን ከምሽቱ 3:32 ነው አሁን አዲስ አበባ ላይ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። ማህበራዊ መገናኛ ቪኦኤ አምሃሪክ ብላችሁ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኢትዮጵያና ኤርትራ መሪዎች ለ20 ዓመታት ከሚጠጋ ጊዜ በኋላ ለመጀመሪያ ጊዜ ተገናኝቶ ለመነጋገር ተስማምተዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ጉባኤው ሰላም ለማውረድ ያመቻቻል ሲሉ ዛሬ ለአሶሼትድ ፕሬስ የዜና አገልግሎት ተናግረዋል። ጊዜና ቦታ ግን ገና እንዳልተወሰነ የውጭ ጉዳይ ሚኒስትሩ ጠቁመዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ የኤርትራ ከፍተኛ ልዑካን ኢትዮጵያ መግባታቸው የሁለቱን ሀገሮች ግንኙነት ወደ መደበኛው እንዲመለስ ለማድረግ የሚያስችል የመጀመሪያ ተጨባጭ እርምጃ ነው ማለታቸው ተገልጿል። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድን ለመደገፍ ባለፈው ቅዳሜ በተደረገው ሰልፍ የተፈጸመውን የቦምብ ጥቃት ያቀነባበሩት ኃይሎች ጥቃታቸውን ሊደግሙ ይችላሉ ሲሉ የኢትዮጵያ መንግስት ትላንት ረቡዕ ማስጠንቀቂያና ህዝቡ በንቃት እንዲከታተል ጥሪ ማቅረቡን ሮይተርስ የዜና አገልግሎት ዘግቧል።
አመሰግናለሁ አዳነች ለሰዓቱ ዋና ዋና የዓለም ዜና። የስፖርት ዜና ይቀጥላል። አሁን እየተከታተልኩኝ ያለሁት ስቱዲዮ ቴሌቪዥን ላይ እንግሊዝና ቤልጂግ 0-0 ናቸው። 33 ላይ ሁለቱም ቡድኖች 6 ነጥብ ይዘው ወደ ጥሎ ማለፉ ያለፉ ይመስላል። ግንቦት 30 2010 ዓ.ም በሩሲያ አስተናጋጅነት የተጀመረው የዓለም እግር ኳስ ዋንጫ ግጥሚያ ዛሬ የምድብ ማጣሪያው ይጠናቀቃል። 16ቱ ወደ ጥሎ ማለፍ ፍልሚያ ያለፉት ቡድኖችም በይፋ ይታወቃሉ። ሁሉም ሰሎሞን ክፍሌ እየተከታተለ ነው፣ ተከታዩን አጠናቅሯል።
እንዴት አመሻችሁልኝ የተከበራችሁ አድማጮቼ። ትላንት ብዙ አስገራሚ ክስተቶች ተስተውለዋል በዓለም እግር ኳስ ዋንጫ ታሪክ። የወቅቱ ሻምፒዮን ጀርመን በደቡብ ኮሪያ ተሸንፎ ለጥሎ ማለፍ ደረጃ እንኳ ሳይደርስ በጊዜ መሰናበቱ አንዱ አስገራሚ ታሪክ ነው። የብሔራዊ ቲሙ አሰልጣኝ በዚሁ ሳቢያ ስራቸውን ሊለቁ ነው። ተጫዋቾቹ ብቻ ሳይሆኑ ደጋፊዎቻቸውም ክፉኛ አዝነዋል፣ መደናገጥ ፈጥሯል። ሜክሲኮም ቢሆን በቀላሉ በስዊድን ተሸንፎ ይወጣል ብሎ የገመተ አይደለም ያለመ እንኳ አልነበረም። ብዙ የማይሆኑ ነገሮች ሆነው ተገኝተዋል ዘንድሮ። በዛሬው ዕለት ለጥሎ ማለፉ ደረጃ ለመድረስ ወሳኝ ፍልሚያ የሚያደርጉትን ቲሞች በተለይም በስፋት አፍሪካዊውን የሴኔጋል ብሔራዊ ቡድን እመለከታለሁ። ያለፉትን 16 ቲሞችም እዘረዝራለሁ። ሴኔጋልን ላስቀድም። የብሔራዊ ቲሙ ዋና አሰልጣኝ አሊዩ ሲሴ አስደናቂ ችሎታ ያላቸው መሪና ጥቃቅን የሚባሉ ስህተቶችን እንኳ አይተው የማያልፉ ቅጽበታዊ ውሳኔ የሚሰጡ ናቸው። ሲሴ ጋር ቀልድ የለም። አሊዩ ሲሴ በዓለም ዋንጫ ላይ ብቸኛው አፍሪካዊ አሰልጣኝ ሲሆኑ ከሁሉም ደግሞ ወጣት ናቸው። ገና 42 ዓመታቸው ነው። ሲሴ ቲማቸውን ለሩብ ፍጻሜ አድርሰዋል። ደቡብ ኮሪያና ጃፓን በ2002 ዓመተ ምህረት በጋራ ባዘጋጁት የዓለም ዋንጫ ላይ። በዚያኑ ዓመት ግን ማሊ ላይ ሴኔጋል ለፍጻሜ ደርሳ በካሜሩን ተሸንፋ የአፍሪካን ዋንጫ አጣች። የዋንጫውን አንደኛውን ጆሮ ይዘው በካሜሩን እንደ ተሰረቁ ነው ያኔ ሲሴ የተሰማቸው። ሴኔጋል ዘንድሮ በቅድሚያ ፖላንድን አሸንፋለች። ከጃፓን ጋር 2-0 ተለያይታለች። በአንበሳ የሚመሰሉት አልዩ ሲሴ በራሳቸው የሚተማመኑና ኩሩ አሰልጣኝ ናቸው። ሰማይ እንኳ ለእርሳቸው ቅርብ ነው ይላሉ በቅርብ የሚያውቋቸው ወዳጆቻቸው። በተጫዋቾቻቸው ከፍተኛ ከበሬታ የተሰጣቸው አሰልጣኝ ሲሴ ከዚህ ስኬታማ ደረጃ ለመድረስ ያበቃቸው መሆኑን ጋዜጠኞች ይመሰክሩላቸዋል። ከልጆቹ ጋር እንደሚጫወትና እንደሚቀልድ ጥሩ አባት፣ ሲሴም ከተጫዋቾቹ ጋር መልካም ግንኙነት አላቸው። ተጫዋቾቻቸው አሁን ለደረሱበት ደረጃ ያበቁት ሲሴ ናቸው። አስፈላጊ ሆኖ ሲያገኙት ግን እንደ ቆፍጣና ወታደር ያደርጋቸዋል። ቀልድ የለም። ተጫዋቾች መተኛት ባለባቸው ሰዓት መተኛት፣ በምግብ ሰዓት ሁሉም በማዕዱ ዙሪያ መገኘት እንዳለባቸው ጥብቅ መመሪያ የሰጡና ሁሉም የሚያከብሩላቸው አሰልጣኝ መሆናቸውም ይነገርላቸዋል። ባጭሩ ስለ አልዩ ሲሴ ይህን ካልኩ ላብቃ። ወደ ጨዋታዎቹና ውጤቶቹ ስናልፍ የአልዩ ሲሴ ሴኔጋል ብሔራዊ ቲም ከገጠመው ከኮሎምቢያ ቡድን ጋር 1-0 ተለያይቷል። ከኤች ምድቡ አንዴ አሸንፎ አንዴ እኩል ተለያይቶ ስለነበር ዛሬ የማሸነፍና አቻ የመውጣት እንዲሁም የፖላንድን በጃፓን መሸነፍ ሰፊ ዕድል ይዞ ገብቶ ነበር። 1-0 ተሸንፎ ወጥቷል። የጃፓንና ፖላንድ ግጥሚያ ውጤትም ለሴኔጋል ጥቅም ነበረው። ጃፓን ቢያሸንፍ ኖሮ ሦስቱንም ዕድሎች አጥቶ ሴኔጋል ወደ ጥሎ ማለፉ ደረጃ ሳያልፍ ቀርቷል። አሁን በመጫወት ላይ ያሉት የጂ ምድቦቹ ኢንግላንድና ዴንማርክ ቀደም ሲል ነው ለጥሎ ማለፉ ፍልሚያ ማለፋቸውን አረጋግጠው የተቀመጡት። ፓናማና ቱኒዚያ ፎሪ። ነገ ረፍት ነው፣ ጨዋታ የለም። ቅዳሜ ወሳኝና ቁልፍ የተባሉ ግጥሚያዎች ይካሄዳሉ። ፈረንሳይ ከአርጀንቲና፣ ዩራጓይ ከፖርቱጋል የሚያደርጉት ጨዋታ መታየት ያለበት ነው፣ አያምልጣችሁ። እሁድም እንዲሁ ስፔን ከሩሲያ፣ ክሮኤሽያ ከዴንማርክ ይጋጠማሉ። ለጥሎ ማለፍ ያለፉትን 16ቱን ለመዘርዘር ከኤ ዩራጓይና ሩሲያ፣ ከቢ ስፔንና ፖርቱጋል፣ ከሲ ፈረንሳይና ዴንማርክ፣ ከዲ ክሮኤሽያና አርጀንቲና፣ ከኢ ብራዚልና ስዊዘርላንድ፣ ከኤፍ ስዊድንና ሜክሲኮ፣ ከጂ ኢንግላንድና ቤልጅየም፣ ከኤች ኮሎምቢያና ጃፓን። ነገ እንዳልኩት እረፍት ነው። ቅዳሜና እሁድ ውጤቶቹን የሚገልጽ ዜና ይኖረናል። ሰኞ በመደበኛው የስፖርት ፕሮግራም በስፋት እመለሳለሁ። ደህና ቆዩኝ። አዳነች ሰሎሞን ወደ እናንተ።
እናመሰግናለን ሰሎሞን። አሁን ወደ ተከታዩ ቅንብር እናልፋለን። የአንድ የቀድሞ እስረኛ ታሪክ።
ቤቶች በሮች ተከፍተው እስረኞች እየተፈቱ ነው። እስረኞችን የመልቀቅ ውሳኔው ከተላለፈ አንስቶ ባለፉት 5 ወራት ውስጥ በአስር ሺዎች የሚቆጠሩ የፖለቲካ እስረኞች ከኢትዮጵያ ወህኒዎች ተፈተዋል። አብዛኞቹ እስረኞች በእስር ቤቶች ውስጥ አደረሱብን ስላሏቸው የስቃይ ምርመራዎች አይነት እየተናገሩ ናቸው። ኢትዮጵያ ከእንግዲህ እንዲህ ያሉ ዘግናኝ ታሪኮች የማይሰሙባት ሀገር ትሆን ዘንድ ተስፋና ምኞታቸውን ገልጸዋል። የሕግ የበላይነት እንዲጸናም ጠይቀዋል። ጽዮን ግርማ በቀደሙት ዘገባዎች ሶስት እስረኛ ወጣቶችን አነጋግራ ነበር። ለዛሬ ከ13 ዓመታት እስር በኋላ በቅርቡ የተፈታውን የካፕቴን ኃይሉ ገብሬን ታሪክ ይዛለች።
ዓለም አቀፉ የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ሐምሌ 8 ቀን 1997 ዓመተ ምህረት ለጅቡቲ መንግስት አንድ የተማጽኖ ደብዳቤ ጽፎ ነበር። በኢትዮጵያ መንግስት የሚፈጸመውን ግድያ ተቃውሞውና የዚህ ግድያ ፈጻሚ የሆነው ስርዓት አካል አለመሆን የሚያበሩትን የውጊያ ሄሊኮፕተር MI 35 ይዘው ጅቡቲ የገቡትን ካፒቴን ባህሉ ገብሬና ረዳት አብራሪውን አብዮት ማንጉዳይ አሳልፋ ለኢትዮጵያ መንግስት እንዳትሰጥ የሚጠይቅ ነበር ደብዳቤው። ከ13 ዓመታት በኋላ በቅርቡ ከኢትዮጵያ እስር ቤት የተለቀቀው ባህሉ ገብሬ እርሱና ረዳት አብራሪው በከፍተኛ ሚስጥር ዝግጅት አድርገውበት ሄሊኮፕተሩን ካሳረፉ በኋላ ጅቡቲ ከሚገኘው እንግሊዝ ኤምባሲ ጥገኝነት ለማግኘት ሞክረው ከሶማሌላንድ ታገኛላችሁ በሚል ማታለያ በ3ኛው ቀን ጅቡቲ ለኢትዮጵያ መንግስት አሳልፋ ሰጣቸዋለች። እንደነገረን አምነስቲ ጅቡቲ አሳልፋ እንዳትሰጣቸው የሚጠይቀውን ደብዳቤ ሲጽፍ በኃይሉና ባልደረባው ቢሾፍቱ በሚገኘው አየር ኃይል እስር ቤት ከገቡ 26 ቀናት ተቆጥሮ ነበር። ለመሆኑ ጅቡቲ ስታርፉ ይህን ሊመጣ እንደሚችል አልጠረጠራችሁም ነበር የሚል ጥያቄ አንስቼለት ነበር ለካፒቴን ባህሉ ገብሬ።
አልጠረጠርንም፣ እንግዲህ ዓለም አቀፍ ሕግ ይህንን ነገር የሚፈቅድ አይነት አይደለም። ምናልባት በሁለቱ ሀገሮች መካከል የተለየ ስምምነት ካለ አላውቅም፣ ግን ዞሮ ዞሮ ሁለቱም ሀገሮች ቢሆን የሚገዙት በተባበሩት መንግስታት ሕግ ስለሆነ በዛ ህግ መሰረት ደግሞ ባይሆን በራሳቸው ህግ ሊጠይቁን ይገባል፣ አሊያም ደግሞ ወደ ሌላ ሀገር አሳልፈው ሊሰጡን ይገባል እንጂ መልሰው ይሰጣሉ ብዬ አላሰብም።
ካፒቴን ባህሉ ገብሬ ነገሌ ቦረና ተወልዶ ያደገው አለም ጤና ነው። ባህር ዳር ዩኒቨርሲቲ ተማሪ በነበረበት ወቅት ለኢትዮ ኤርትራ ድንበር ጦርነት በ1990 ዓ.ም ተመልምሎ አየር ኃይል ለአብራሪነት ገባ። ስልጠናውን ከወሰደ በኋላ ለ7 ዓመታት በሄሊኮፕተር አብራሪነት ሰርቷል። ሰኔ 2 ቀን ድሬዳዋ ከሚገኘው የአየር ኃይል ተነስተው ወደ ጅቡቲ ለመሄድ የወሰኑበትን ምክንያትም ጠይቄዋለሁ።
ለስር ያበቃኝ ምክንያት እንግዲህ 1997 ምርጫ ተከትሎ የተከሰተው ሁኔታ ነው። የወቅቱ የፖለቲካ ሁኔታ ከፍተኛ መነቃቃት የነበረበት ነበር። እኔም ደግሞ ያው አብሮ ከነበሩ የአየር ኃይል ባልደረቦች ጋር እነዚያ የተፈጠረው ሁኔታ እና ሀገሪቱ ምን አይነት አቅጣጫ መከተል አለባት፣ የእኛ ስሙና ምንድን ነው የሚለውን እርስ በርስ እንወያዩ ነበረ። ስለዚህ አገሪቷ በትክክልም ወደ ዲሞክራሲ እንድትገባ እንፈልጋለን። የእኛ ሚና ደግሞ ሁሉ ጊዜም ገለልተኛ ሆነን ህዝብን ማገልገል፣ ሀገራችንን መጠበቅና ማገልገል እንደሆነ እናምን ነበር እና ስለዚህ ይህንን የገለልተኝነትና የሀገር አገልጋይነት አቋም ይዘን ነበረ በወቅቱ ተፋጠል የነበረው እና ከፍተኛ የህዝብ ተቃውሞ ነበረ። ያንን ተቃውሞ ለማስቆም የተደረገው ምላሽ ግን እጅግ አስከፊ ስለነበረ ተቃውሟችን ለመግለጽ እና በሞራልም ከዚህ በኋላ እንዲህ አይነት ሁኔታ ውስጥ ማገልገል ተገቢም ስላልሆነ ነበረ።
ሁለቱ አብራሪዎች ተይዘው ወደ ድሬዳዋ በማግስቱ ደግሞ ወደ ደብረ ዘይት ወይም ቢሾፍቱ አየር ኃይል ከመጡ በኋላ ከፍተኛ ስቃይ እንዳሳለፉ ይገልጻል።
እንግዲህ ፍርድ ቤት የቀረብኩት ከሁለት ዓመት ከአምስት ወራት በኋላ ነው። እስከዛ ጊዜ ድረስ ከዛ በፊት ባሉት በተለይ የመጀመሪያዎቹ የእስር ጊዜያቶች ላይ ከፍተኛ ችግር ሲደርስብኝ ነበር። ድብደባ የሚፈጸምብኝ ነበረ። አውጣ፣ ሌሎች እነማን አሉበት፣ እንደዚህ ያደርጉ አስበዋል ሌሎች ምናምን የሚሉ ጥያቄዎች ነበሩ እና እንደዚህ አይነቶችን ድብደባ ይፈጸምብኝ ነበር።
ካፒቴን ባህሉ ገብሬ ከእስር ቤት ለማምለጥ ሙከራ ማድረጉንም ያስታውሳል። ነገር ግን ከታሰረበት ክፍል እንጂ ከግቢው መውጣት ስላልቻለ ተመልሶ ተያዘ። ይህ ድርጊት ለባሰና ለከፋ ድብደባ እንዳጋለጠው ይናገራል።
ከማምለጥ ሙከራ አድርገሃል ከተባልኩ በኋላ ግን የነበረው ድብደባ እጅግ ከፍተኛ ነው። ብዙም ጉዳት ደርሶብኝ ነበረ። ያው በጊዜ ሂደት እየሻረ መጣኝ ምልክቶች አሉ። አሁን
ካፒቴን ባህሉ ጉዳዩ ይታይ የነበረው በጦር ፍርድ ቤት በመሆኑ የህግ እውቀት ባይኖረውም ጠበቃ ማቆም ስላልተፈቀደለት በራሱ ነበር የተከራከረው። በመጨረሻ እርሱ እድሜ ልክ መቶ አለቃ አብዮት ማንጉዳይ ደግሞ 15 ዓመት ተፈረደባቸውና ወደ ዝዋይ ማረሚያ ቤት ተላኩ። መቶ አለቃ አብዮት የእስር ጊዜውን ጨርሶ በአመክሮ በመፈታት አሁን ከሀገር ውጭ ይገኛል ብሎናል። ባህሉ ዝዋይ እስር ቤት ጥቂት እስረኞች በሚገኙበትና ጨለማ ክፍል በሚባለው ቦታ ቢታሰርም ለእርሱ ግን ከባዱ ጊዜ የወላጅናቱን ህልፈተ ህይወት እስር ቤት ውስጥ ከተረዳ በኋላ መሆኑን ገልጾልኛል።
መጀመሪያው ስጋቶች ትመጣ ነበር፣ እናቴ በየሳምንቱ ትመጣ ነበር። ግን እድሜዋ እየገፋ ከሄደ በኋላ አሁን መጨረሻ ሚያዝያ 12 ላይ ነው ያየኋትም 2005 ዓ.ም። እዛ በኋላ ባረፈችው 2009 ነው። አራቱን አመታት ግን አላየኋትም ነበረ። ጤና ችግር ስለገጠማት ብቻዋንም መንቀሳቀስ ስለማትችል አላገኘኋትም ነበረ። በመኪና ውስጥ ድረስ እንዲያስገቡልኝ ጥያቄ ባቀርብም ፈቃድ አላገኘሁም። መምጣት ትፈልጋለች፣ ግን ግቢ ውስጥ እዛ ቤተሰብ የምንገናኝበት ድረስ መኪና እንዲገባ ከመኪና መውረድ ስለማትችል ጥያቄ ባቀርብ ተቀባይነት ስላላገኘሁ እንዲ ስላሉኝ፣ ወይም ደግሞ በቢሮክራሲ ዛሬ ነገር ሊቆይና ያለን በዚህ ምክንያት አይፈቀድልኝ ስለቀረ ያው እንኳን አራት አመታት ያህል ከመመቷ በፊት አላየኋትም ነበር እና መጨረሻ መለሷን ነገሩን አብሮን ታስሮ የነበሩ ሰዎች ናቸው።
በወቅቱ አብሮት ከታሰሩት መካከል ስለ ሁኔታው አንዱን እስረኛ ጠይቄው ነበር። የባህሉ ሀዘን ከባድ ነበር ብሎናል።
ለወትሮ አንድ እስረኛ ሀዘን ሲገጥመው ለማጽናናት ተብሎ የተዘጋጀ ቦታ ላይ የምናጽናናበት ጊዜ ከሶስት ቀናት አይበልጥም ነበር። ካፒቴን በኃይሉ ታዲያ የእናቱ ማረፍ ካረዳ ነው በኋላ ለአንድ ወር ያህል ጠዋት ጠዋት እየወጣ እዚያችው ቦታ ላይ ይቀመጥ ነበር። ሀዘኑ በጣም ከባድ ስለነበርም ስሜቱ ሌሎቻችንም ላይ ተጋብቶብን ነበር።
ይህንን ሁኔታ ማስታወሼ ካፒቴን ባህሉን ጠይቄዋለሁ።
ከባድ ያደረገው ነገር እናት ለሁሉም ለእያንዳንዱ ሰው እናት መቼም እናት ነች። ምንም የኔ እናት ልዩ ነች ማለት አልችልም። እያንዳንዳችን ለራሳችን እናቶቻችን ልዩ ናቸው እና ለሌላው ሰው የሚኖረኝ ፍቅር የተለያየ ባህሪን በመልካም ሁኔታ ቀርጻኝ የኖረች እናቴ ነበረች። እወዳታለሁ፣ በጣም ትወደኛለች። ባገኛት ደስ ይለኝ ነበረ፣ ግን እኔ የሚጸጽተኝ እሷ አንድ ቀን ልጄ ይመጣል ተስፋ ታደርግ ነበረ። ልጄ በተለይ መስከረም ላይ ብዙ እስረኞች በሚፈቱ ጊዜ ተስፋ ታደርግ ነበረ። እኔ ግን ያ ተስፋ እንደማይሆን አውቅ ስለነበረ በወቅቱ ማለት ነው፣ የሚፈቱት ምን አይነት ሰዎች እንደነበሩ ስለማውቅ ብዙም ተስፋ እንዳታደርግ ፈልግ ነበረ። የሚጸጽተኝ በጣም እንደምታይኝ እርግጠኛ ሆና ትኖር ነበር እና በጣም ትንሽ ቀን ሲቀራት ነው እንግዲህ አሁን የተፈጠው። እንግዲህ አንድ አመት ሆኗታል ካረፈች። የሚጸጽተኝ ወጥቼ ማግኘት አለመቻል። ሀዘኔንም ከባድ ያደረገው ብዙ ጊዜ ደክማ ተመላልሳ ጠይቃኝ፣ ግን መጨረሻ ላይ ልታይኝ ባለመቻሉ ብቻ ሁልጊዜም ይጸጽታል።
ወደ እስር ቤት ሲገባ እድሜው 26 ነበር። 13 አመት በእስር አሳልፎ ነው የወጣው። አሁን ወደ 40 አመት እየተጠጋው ነው። በእስር የቆየህበት ጊዜ የተቃጠለ ነው ብለህ ትቆጫለህ ወይ ብየዋለሁ።
የተቃጠለ ነው ለማለት አልችልም። ምክንያቱም አሁን ካለው ከውጤቱ አንጻር ስናየው ሁም አንዳንድ ሬዎች እያየን ነው የኔ ዛሬ በመፈታትም ህዝቡም ዛሬ ሁሉም ደረጃ እዛን ወቅት የነበረው የተወሰነ ማህበረሰብ ብቻ ሊሆን ይችላል ነቅቶ ጉዳዩን ሲቃወም የነበረ አሁን ግን አብዛኛው ህዝብ አይቆጣል። ስለዚህ የባከን ነው ጊዜ አይደለም። እነሱ ለማባከን ቢመስልም እኔ ግን ጊዜም እስር ቤት ቢኖርም በማንበብ ራሴን በደንብ በማጽናናት እና በብርታት እንድኖር ጽናት እንዲኖረኝ በማድረግ አሳልፌዋለሁ እና ግን ባልታሰር እመርጥ ነበር። ባልታሰር እና እዛ ሁኔታ ውስጥ ባልኖር ደስ ይለኛል። በተለይ ደግሞ አሁን ካየሁት ውጤት አንጻር ሳየው ጅም አንድ ነገር ለማግኘት የተወሰኑ ሰዎች ዋጋ ሊከፍሉ ይችላሉ። ግን በዛ በተከፈለው ዋጋ ውስጥ ግን የሚገኘው ውጤት ነው አውትካም ስናየው ግን በጣም ጥሩ ነው ብዬ አስባለሁ።
በኃይሉ ከእስር ሲፈታ እናቴን ባላገኛትም የእናቴን ጓደኞች እየሄድኩ አየኋቸው፣ ሀዘኔን ከእነርሱ ጋር ተጋራሁ አለኝ።
እና የእናቴን ጓደኞች በጣም አልጥጦ አግኝቻቸዋለሁ። እልል ነው እያሉ መሬት ሲስሙ ነበር የነበረው። ገና ሲያዩኝ መሬት ነው ድፍት እያሉ መሬት ሲስሙ የነበሩ እና ከፍተኛ ደስታ የተሰማቸው በጣም መግለጽ ከምችለው በላይ ነው። በእንባና በልልታ ነበረ ደስታቸው ሲገልጹልኝ የነበረው። ያደግኩባት ከተማ የዓለም ጤና ህዝብ የዝዋይ የመቂ ዓለም ጤና አካባቢ ያሉ የገጠር ከተማ ነዋሪዎች በአጠቃላይ ብዙ ህዝብ ወጥቶ ነው እና የተቀበለኝ። እንደዚህም አይነት አቀባበል ይኖራል ብዬ አስቤ አልነበረም እና ለዓለም ጤና ህዝብ በዝዋይ ለመቂ እንደዚሁም ደግሞ ለዓለም ጤና መድኃኔዓለም ቤተክርስቲያን ቀሳውስት እና አገልጋዮች በአጠቃላይ ጃናይን ለማቅረብ ፈልጋለሁ።
በኃይሉ ከእስር ሲፈታ መሬት የምትስብ ተንበርክካ የምታነባ ሴት ፎቶ በማህበራዊ ሚዲያ ላይ ተሰራጭቷል። ለአንድ አመት በሳምንት ሁለቴ ዝዋይ እየተመላለሰች የእናቴን ሀዘን ያጽናናችኝ ማሜ የተባለች እህቴ ናት፣ እኔም ዛሬ ተፈታሁ እያለች ስታነባን ያየሻት ብሎኛል። በኃይሉ ለወጣቶች መልእክት አለው።
አልፎ በተለያየ ቦታ ላይ የሚከሰቱ እጅግ ደስ የማያሰኙ ነገሮች አሉ። በየቦታው ግጭት እየተስተዋለ ነው ያለው። ከዚህ በፊት ያልነበረ ግጭቶች በሀገራችን እያየን ያለ ነው። ይሄ እጅግ አሳዛኝ ነው። ብዙ ደም ፈሷል። ብዙም ለመስማት የሚከብዱ ሁኔታዎች እየተፈጸሙ ነው ያሉ። ስለዚህ ወጣቱን ሀገሪቷ እንድትረጋጋ የግድ መስራት መቻል አለብን። አገር እንድትኖር የግድ በእኛ ላይ ከፍተኛ ኃላፊነት አለብን። ስለዚህ ብዙዎች የሞቱት ደማቸው የፈሰሰው እና ከዚህም በፊት በተለይ ወደ ኋላም ሄደን ሌሎች ታሪኮችን ብናይም ሰዎች መስዋዕትነት የተከፈሉት አገር ለመጠበቅ ብለው ነው። ስለዚህ አገራችንን በመግባባት ያለን ልዩነቶች በጣም ሰላማዊ በሆነ መንገድ በመግለጽ መፍታት እንችላለን። ለትንሹም ለትልቁም አይነት ጥያቄዎች ደም አፋሳሽ ሁኔታዎች ውስጥ መፍጠር የለብንም። ስለዚህ ጥያቄዎች ካሉን፣ የተለያዩ ነገሮች ካሉን በሰላማዊ መንገድ እየጠየቅን መፍትሄ ማግኘት የምንችልበትን ሁኔታ መፍጠር አለብን። ለውጦች ሁሉ ጊዜ አንድ ጊዜ አይመጡም እና በጊዜ ሂደት የሚፈቱ ችግሮች ሊኖሩ ይችላሉ ብዬ አስባለሁ። አሁንም አንድ ላይ ተባብረን ሁላችንም በምንም አይነት ሃይማኖታዊም ሆነ የዘር ልዩነት በመሀላችን ሳይኖር ኢትዮጵያዊነታችንን ብቻ ይዘን አንድ ሀገርን አስበን ብቻ ለሰላም እንድንሰራ በየአካባቢያችን ያሉት ችግሮችን በመፍታት አገሪቷ ወደ ተረጋጋ ሁኔታና መልካም ወደ ሁኔታ ውስጥ እንድትመለስ እመክራቸዋለሁ እና ለሁሉም ነገር ሰላም ወሳኝነት ስላለው ሰላማችንን እናስቀድምላለን።
ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው።
ኢትዮጵያ ውስጥ በሚታየው የለውጥ እንቅስቃሴ ተበረታተናል እናም የለውጡ አካል መሆን እንሻለን የሚሉ በውጭ ሀገሮች የሚገኙ የተለያዩ ተቃዋሚ የፖለቲካ ድርጅቶችና ማህበረሰባዊ ተቋማት ለለውጡ ድጋፍ የሰጡባቸውን መግለጫዎች ማውጣታቸውን ቀጥለዋል። ከያዝነው ሳምንት መጀመሪያ አንስቶ ከወጡት ለምሽቱ የሦስቱን ተጠሪዎች በመግለጫዎቻቸው ይዘት ምንነት ዙሪያ አነጋግረናል። ተወያዮቹ ዶክተር አረጋዊ በርሄ የትግራይ ዲሞክራሲያዊ ትብብር ትዴት ሊቀመንበር፣ አቶ አክሊሉ ወንዳፈረው የኢትዮጵያ ሕዝብ የጋራ ትግል ሸንጎ የምክር ቤት አባልና አቶ በትሩ ገብረ እግዚአብሔር 25 ማኅበረሰባዊ ድርጅቶች የታቀፉበት ትብብር የአመራር ምክር ቤት ሊቀመንበር ናቸው። አሉላ ከበደ ነው ያወያያቸው።
እንግዶቼ ሁላችሁንም ለጊዜያችሁ አመሰግናለሁ። በየበኩላችሁ ያወጣችኋቸው መግለጫዎች ወቅታዊ የኢትዮጵያ ጉዳይ የሚመለከቱ ይልቁንም ደግሞ ሰሞንኛ ሁኔታዎች ከግምት ያስገቡ ናቸው። የትግራይ ዲሞክራሲያዊ ትብብር አገር ቤት ገብተን አሁን የሚታየውን እንቅስቃሴ በመደገፍ የበኩላችንን አስተዋጽኦ ማበርከት እንችላለን ብለን እናምናለን ይላል መግለጫችሁ። ዶክተር አረጋዊ
በጣም ጥሩ። በቅድሚያ ታንድ ወይም ትዴት የትግራይ ዲሞክራሲያዊ ትብብር ረዘም ላለ ዓመታት ሲታገል የቆየ ነው። ግን ብቻው አይደለም ሲታገል የቆየው። ከ93 ዓመተ ምህረት በፈረንጅ ጀምሮ ከፓሪስ አንድ ጀምሮ በህብረት ተሰማርተን ሸንጎ እስኪመሰረት ድረስ በህብረት የምንታገል ድርጅት ነን። አሁንም የሸንጎ መስራች አባል ድርጅት ነን። ስለዚህ እኛ ዲሞክራሲያዊት ኢትዮጵያ እስክትመሰረት ድረስ እንዘልቅ ነን። ብዙ ውይይት ካደረግን በኋላ ያወጣነው መግለጫ ለየት ያለ ሚና መጫወት እንችላለን እኛ ብንገባ። ምክንያቱም ህወሓት ኢህአዴግ ስልጣኑን ጠቅልሎ የበላይነቱን ይዞ በሀገራችን ያደረሰው ችግር ለማንም ግልጽ ስለሆነ ይህንን በመቅረፍ እና በሀገራችን ሰላም፣ ዲሞክራሲ እንዲሰፍን ልዩ ሚና መጫወት እንችላለን ከሚል አኳያ ቀልጥፈን ወይም ቶሎ ብለን ብንገባና አሁን ተጀምሮ ያለው ለውጥ እንዳይደናቀፍ የበኩላችን አስተዋጽኦ ለማድረግ ጊዜው ይጠይቀናል በሚል ይህን መግለጫ አውጥተናል።
መልካም። አቶ በትሩ ወደ እርሶ ልሻገር። የእርሶ ድርጅት ትብብር የፖለቲካ ድርጅት አይደለም። ቀደም ብለው እንዳስተዋወቁን በኢትዮጵያ ጉዳዮች ላይ የሚመክሩ ድርጅቶች ስብስብ ነው። ባወጣችሁት መግለጫ ላይ አሁን በዚህ መድረክ የቀረቡትንም ሊጨምር ይችላል የተለያዩ የፖለቲካ ድርጅቶችን ተባበሩ ትላላችሁ። እስኪ ለአድማጮች ባጭሩ ይግለጹልን የመግለጫችሁን ጭብጥ። አቶ በትሩ፣
በመግለጫው ላይ ለተጠቀሰው በተለይ ዶክተር አብይ ጠቅላይ ሚኒስትር ከሆኑ በኋላ በሀገራችን ውስጥ የሚታየው የለውጥ አካሄድ ከጠበቅነው በላይ ግን ስንጠይቅ ከነበረው በታች ሆኖ አግኝተነዋል። ስለዚህ ወደምንጠይቀው ዓላማ እንዲያደርስ የማህበረሰባዊ ድርጅቶች ከፍተኛ ድርሻ አላቸው ብለን ስለምናምን፣ ይኸውም የእኛ አባል ድርጅቶች ለስልጣን የማይፎካከሩ ነገር ግን ለሰብአዊ መብት መከበርና ለፍትህ እና ለነጻነት መስፈን ከፍተኛ ቀናይነት ያላቸው ድርጅቶች በመሆናቸው ይህ የተጀመረው የለውጥ እንቅስቃሴ በተሳካ ሁኔታ የኢትዮጵያ ወደሚፈልገው ውጤት እንዲያደርስ ጥንቃቄዎች እንዲደረጉ መምከር፣ በድርጅቶቻችንም ውስጥ በብዙ ዘርፍ ባለሙያ የሆኑ ምሁራን የሚገኙበት ስለሆነ ኢትዮጵያ ዘርፈ ብዙ ከሆነው እና ከተወሳሰበው ችግሮቿ ለአንዴና ለመጨረሻ ጊዜ ተላቃ ወደ ሰላም መረጋጋትና ፍልጽግና መራመድ እንድትችል እንደ ከዚህ ቀደሞቹ አጋጣሚዎች የሄድል እንዳያመልጥ በጣም በጥንቃቄ መጓዝ እንዳለብን ለማስገንዘብና በተለይ የለውጥ ኃይሎች መተባበር ለዚህ ወሳኝነት ስላለው ነው መልእክታችን የትብብር ጥሪ ለማድረግና እነዚህ የለውጥ ኃይሎች እስካሁን እንደሚደረገው ተከፋፍለው የህዝቡንም ድምጽ ተከፋፈሉት ምንም ያህል ነጻና ፍትሃዊ የሆነ ምርጫ እንኳን ቢካሄድ የህዝቡ ድምጽ ስለሚከፋፈል ለውጡ ወደማይፈለገው አቅጣጫ የመሄድ እድል ስለሚኖረው ይህንን በጣም አበክረን ለማሳሰብ ነው ይህንን ያወጣ ነው።
መልካም። ወደ አቶ አክሊሉ ልሻገር። የኢትዮጵያ ህዝብ የጋራ ትግል ሸንጎም ባወጣው የመጨረሻው መግለጫው አሸባሪነት አያሻግርም ይላል። በለውጥ ፈላጊዎችና በለውጥ አጋቾች ባላችኋቸው መካከል ግብግብ ተጀምሯል ይላል መግለጫችሁ። ትኩረት ያደረገውም የቅርቡን ያለፈውን ቅዳሜ ድንገት ከግምት ያስገባ ይመስላል። ይህን መሰል ሁኔታ በአሸባሪነት ፈርጃችኋል። በእርግጥ እስካሁን ማን እንደፈጸመው የታወቀ ይፋ የተደረገ ነገር የለም። አሸባሪነት አያሻግርም፣ የተጀመረው ሂደት መደናቀፍ የለበትም ባላችሁበት በዚህ መግለጫችሁ ምንድን ነው በዋናነት ለህዝቡ ማሰማት ይፈልጋችሁት?
በጣም አመሰግናለሁ። ሁለት ነገር ላንሳ በዚህ ጉዳይ ላይ። አንደኛ አሸባሪነት አያሻግርም በሚለው መግለጫ ላይ ለማሳወቅ የፈለግነው በእርግጥ እገሌ ነው ያደረገው ባንልም ከጠቅላይ ሚኒስቴሩ ስቴትመንትም ከሌሎችም ከሚወጡ መረጃዎች በደንብ ኦርጋናይዝድ ሆነው ይሄን ነገር ለማደናቀፍ የሚፈልጉ ናቸው የሚል ነገር አለ። እዛ ደግሞ ቀደም ያሉ የተመለከትናቸው ይህንን የለውጥ ሂደት ከፈንጂ በፊት በተለያዩ ፕሮፓጋንዳና በመሳሰሉት ለማጥቆርና ለመቀልበስ የሚደረጉ ሙከራዎችን የምናውቅ ይመስለኛል። ከዛ ውጭ እኛም ጣት የጠቆምነው የለም፣ ግን አደናቃፊ ኃይል ነው የሚለውን ነው እኛም የምንቀበለው። የተካሄደው ህዝባዊ ስብሰባ ለውጡን ወደፊት ለመግፋት፣ ጠቅላይ ሚኒስቴሩ ደግሞ ይህንን የለውጥ ሂደት ከህዝብ ጋር አብረው ወደፊት ለማስኬድ ኢትዮጵያን ታላቅ ለማድረግ የሚደረግ የህዝብ ኃይል የተሰበሰበበት እለት ነው። ያንን የማደናቀፍ፣ ያንን የመቀልበስ፣ ያንን አንገት የማስደፋት ሙከራ ስለሆነ ነው ሽብርተኝነት ብለን የፈረጅ። ከዛ በማለት ግን እኛ ግልጽ ለማድረግ የፈለግ ነው የዚህ አይነቱን ነገር ማካሄድ ለውጥ ለማደናቀፍ ለሚፈልጉ ክፍሎች ህብረተሰቡ አምርሮ የተነሳ መሆኑን በፍጹም ሊቀበለው የማይችል መሆኑን እንዲረዱት ብቻ ሳይሆን ጠቅላይ ሚኒስትሩ ደግሞ ወደፊት ሁኔታውን መውሰድ ካስፈለገ የሚያስፈልግም ነውና በሀገራችን ውስጥ ያሉትን ችግሮች ለመፍታት ብሔራዊ እርቅ መካሄድ አለበት፣ ብሔራዊ ጉባኤ መካሄድ አለበት፣ ብሔራዊ የመግባባት ጉባኤ መካሄድ አለበት። ይህንንም በአስቸኳይ ጠቅላይ ሚኒስትሩ ጠርተው ተግባራዊ ሊያደርጉ ይገባል። ይህ ሲሆን ነው ያለውን የለውጥ ሂደት ቤተ መንግስት አውጥቶ ወደ ህዝብ ኃላፊነት ማስገባት የሚቻለው፣ ህዝቡን ያማከለ ትግል እንዲሆን ማድረግ የሚቻለው። ለውጡ በዛ መልክ አገዛዝ ውስጥ ያሉት የለውጥ ኃይሎችና አጠቃላይ ህብረተሰቡ ሊገናኝ የሚችልበትን አልፎም አሁን ካለንበት ሁኔታ ወደ ዴሞክራሲያዊ ሁኔታ ለመሸጋገር ምን መደረግ አለበት የሚለውን በጋራ መንደፍ፣ በጋራ መግባባት መፍጠርና ያ ነገር ሊመጣ የሚችልበትን ሂደት በጋራ መወሰን ያስፈልጋል። ይህ የሽግግር ስርዓት እውን እንዲሆን ጠቅላይ ሚኒስቴሩ ማድረግ አለባቸው። ይህን ለማድረግ ደግሞ የመጀመሪያው ኃላፊነት በውስጥም በውጭም ያሉ ተቃዋሚዎችን ሁሉ ጉባኤ እንዲቀመጡና ገዢው መደብም ሆነ ገዢው ቡድንም ሆነ ተቃዋሚዎች ወይም ተፎካካሪዎች በጋራ መክረው የጋራ ፕላን፣ የጋራ ሮድማፕ ሊያወጡ ሁኔታ መፈጠር አለበት የሚለውን ነው ማሳወቅ የፈለግነው። ህዝባችንም ለዚህ እንዲታገል ነው። ምክንያቱም አስተማማኝ በሆነ መሰረት ላይ መጣል አለበት ይሄ ነገር። ይህ ሊሆን የሚችለው ደግሞ ህዝቡ ራሱ የትግሉም የሽግግሩም ባለቤት ነው። ይሄን ማድረግ የሚቻለው ደግሞ ብሔራዊ መግባባትን ሊያመጣ የሚችል ጉባኤና የጋራ ፕላን፣ የጋራ አካሄድ ሲጀመር ነው ብለን ስለምናምን ነው።
መልካም። አቶ አክሊሉ፣ የኢትዮጵያ ህዝብ የጋራ ትግል ሸንጎ ቀደም ብለው የጠቆሙትን በአገሪቱ ጉዳይ ያገባናል የሚሉ ወገኖች የሚያሳትፍ የብሔራዊ መግባባት ሂደት በአስቸኳይ መከናወንን ወሳኝነት ይገልጻል መግለጫችሁ። ይሄ ብሔራዊ መግባባት ታዲያ ተደጋግሞ የሚነሳውን ይhall በተጨባጭ በግልጽ የሚታወቅ አይመስልም። ማን ነው ያን ብሔራዊ መግባባት አስቀድሞ ሁኔታዎችን የሚያመቻቸው? ለውጥ እንቅስቃሴውን ያካሄደ ካለው መንግስት የሚጠበቅ ነው በእናንተ አይን በእናንተ እይታ?
አሉላና እንግዶቹን አመሰግናለሁ። ክቡራትና ክቡራን አድማጮች ቀሪውን ውይይት ከዌብሳይታችንና ከፌስቡክ ገጻችን ታገኛላችሁ። የምሽቱ ዝግጅታችን በዚሁ ተጠናቋል።
በምሽቱ ፕሮግራም ዋና አዘጋጅ ተስተባብራቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ እኔ አዳነች ፍሳዬና
እኔም ሰለሞን አባተነን አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።